From the conference center
Salt Lake Katama Kabeta Magdat Pamaganyo Yogobayadrash, Yandamoto Samaras, Distanyao, Gimigimash, Amatawi Halanyak, and Kudusani, Jesus Christos, Beta Christian, Atakalai, Yekinet, Gubai Nakarbalachualan. Yes, of Sabab, Melchizedek, Kenneth Adwaka, Ka West Valley City, Naka, Morgan, Utah, Ikarbal. President Henry B. Iring, Yebeta Christianu Kadami. Ammararat ammakari honu predan Henry B. Iring yihin sibsaba imarallu.
Brethren, we welcome you.
Wondermuch. Land of the Samaras of Distania, Yohalanya Kankadusan, Jesus Christos, Peter Christianum, Yemen Faka Amet, Atakala Gubai, Wodakinet Kafula Gize, and Quantanamatachu. Bazigubai alive, Yemima Ruth, President Thomas S. Monson, Yenin Kafula Gize, and Dastor Wok Taikawinyal. Naziagal Glotuch, Balam Zuria, Babuzuma Dara Shachlalu, Yakinet Shakamu, Chikarbalu. Lazik of Lagizem was Mazmur in Mikarbo, Kenny Wisen, Murat Richard, Kanaka Magna Utah, Kimetu, Richard Elliott, Organun and Na, Utah Kasma, Yamatu Yamakte, Yamal Kamastek, and Net Mazambran Bakulno, Mazamuranu, and Yenins of Sava Mikaftut, the elders of Israel, Bambila Mazmurno.
Come join now with me.
Our Father in heaven,
የሰማይ አባታችን ሆይ,
we bow our heads tonight as we've gathered as thy sons.
በዚህ ተሰብስበን ልጅህንና ልጆችን ለማለም አንገታችን ደፋ በማድረግ በቡድናችንና በኮረማችን ሌሎችን ለመባረክ እንዴት መማር እንዳለብን እና ልጆችንም ሁሉንም ሁላችንም አገልግለን በቤተሰባችን እንዲሆኑ በዚህ ላዘጋጃችሁልንና እንድንማር ስላደረከን በዚህ በኋለኛው ቀን ስላደረከን እናመሰግናለን።
Doctrine of this order, this holy order, after
the ዚህ የቅዱስ ህግ ትምህርት ህግጋት እንድንማር ስላደረከን ምስጋናችን እናቀርባለን። በዚህ ዕለት መንፈስ ከኛ ጋር እንዲሆን እንጠይቃለን እና ተምረን ለዚህም ንግግር ለተመደቡትን ሁሉ እንደፈቃድህ እንድንሆን ምታደርግልን ጠይቃለን። ይህንም ጠይቆ በኢየሱስ ክርስቶስ ስም አሜን።
The choir will now favor us with
ዘምራኑ አሁን ፍቅር በቤት በሚለው ይዘምሩልናል። ከመዝሙሩ በኋላ ከ12ቱ ሐዋርያት ጉባኤ ከሽማግሌው ጀፍሪ አር ሆላንድ እንሰማለን። እርሳቸውንም ተከትለው ከሰባዎቹ ጉባኤ ሽማግሌ ራግላንድ አር ከርተስ ይከተላሉ።
Thank you, brethren, for that beautiful. Not long ago, a single sister, I will call Molly.
Molly biye mitarati alagabach set kasra wede bet sitmelles yemidir bet wololo 2 inch wey 5 cm bemhon uha teshefno agenyechu. ወዲያው የፈሳሽ መስበሩን የምትጋራቸው ጎረቤቶች ከመጠየቅ በላይ የሆነ የልብስ እጣበት እንደ ሻወር እንድትጠቀም ተረዳች። ምክንያቱም ያገኘችው እጣቡ ውሃ ስለነበረ ነው። ጓደኛዋን እንድትጠጣ ጠራች። ሁለቱም ውሃውን ማድረቅና መወልወል ጀመሩ። ወዲያው የበሩ ጮኸ። ጓደኛዋ ጮህ ብላ የቤት ለቤት አስተማሪዎችሽ ናቸው አለች። ሞሊ ሳቀች። የወሩ መጨረሻ ቀን ነው ብላ መለሰችለት። ግን የቤት ለቤት አስተማሪዎች እንዳልሆኑ አረጋግጥላቸዋለሁ። ባዶ እግሯን በእርጥብ ሱሪ ጸጉሯ በመያዝ ወደ ላይ ሆና እና በጣም ዘመናዊ የሆነ የላስቲክ ጓንቶችን አድርጋ ሞሊ ወደ በሩ አቀናች። ነገር ግን የራሷ የአግርሞት አመጣት በአይኖቿ ፊት ካለው ገጽታ በላይ አስገራሚ አልነበረም። የቤት ለቤት አስተማሪዎች ነበሩ። በውሃ መግፊያው ልትመቻት ትቺ ነበር ብላ በኋላ ነገረቻ። ይህ የቤት ለቤት ትምህርት ተአምር ነበር። ወንድሞችና በአጠቃላይ ጉባኤ ወቅት የሚያወሩት አይነት በማለት ቀጠለች። ነገር ግን ለመሳም ወይም መልወል ላቀበላችሁ እያመናታ ሳለው እንዲህ አሉ። ኦ ሞሊ፣ በጣም ይቅርታ በስራ ስለጠጠመሽ ይህንን መረበሽ አንችም፣ ሌላ ጊዜ እንመጣለን አሏት። እነሱም ሄዱ። ማን ነበር ብላ ጓደኛዋ ከምድር ቤቱ ጠየቀች። በእርግጥም ሦስቱ ነፋዮች እንዳልሆኑ በማለት ፈገግ ብዬ ፈልጌ ነበር ብላ ሞሊ አመነች። ነገር ግን ራሴን ገታሁ እና የቤት ለቤት አስተማሪዎች ናቸው አለች። ተስማሚ ጊዜ ስላልነበረ መስተላለፍ አልቻሉ። ወንድሞች፣ እንደ ቤተ ክርስቲያን ቀዳሚ የእርዳታ ምንጭ ስለተገለጸው የክህነት ኃላፊነት ባጭሩ እንመርምር። የወረቀት አቅርቦትን ለማዘጋጀትና ደግሞ ለማዘጋጀት ሙሉ ደግ መስዋዕት ሆነዋል። ያንን ለመበረታታት 1000 የሚሆን አነቃቂ ንግግሮች ተደርጓል። በእርግጥም ሪሱ ያነሳሳቸው ጸጸታዊ ጉዞዎች የትኛው የፍሬውድ የጉዞ ወክል አያዘጋጅም። ነገር ግን አሁንም በክህነት የቤት ለቤት ትምህርት ሁሉም በቤተ ክርስቲያን ለመጠቀም የተሰጠውን የጌታ ትእዛዝ ተቀባይነት ባለው መልኩ ለመወጣት እየታገል ነው። ከሚያጋጥሟቸው ችግሮች የቤተ ክርስቲያኑ ተለዋዋጭ የቦታ አቀማመጥ፣ አባሎቻችን በ188 አገሮችና መደረጃዎች ውስጥ በሚገኙ ከ30,000 አጥቢያ እና ቅርንጫፎች ተበትኖ በሚገኙበት ዝግ ትምህርት በሚሎ ጎረቤቱን ከሚያስተምርበት የቀድሞ የቤተ ክርስቲያን ሂደት አሁን የወንድሞቻችንን እና የእህቶቻችንን ለመጎብኘት በበለጠ አስቸጋሪ ሆነዋል። በተጨማሪም በቤተ ክርስቲያኑ አብዛኛው አጥቢያ ውስጥ የቤት ለቤት ትምህርት ለማካሄድ ጥቂት የክህነት ተሸካሚዎች ብቻ ይገኛሉ። ያም ማገልገል የሚችሉት እስከ 18 ወይም 20 ቤተሰቦችን እንዲያገለግሉ ይተውላቸዋል። ረዥም ርቀት መጓዝ፣ የትራንስፖርቶች ውድ መሆንና አለመገኘት፣ እናም የመጨረሻው የየአካባቢው የቀንና የሳምንት የሥራ ሰዓት ተጨማሪ ችግሮች ሊሆኑ ይችላሉ። በዚህ ላይ ጨምረን ያን ግብዣ፣ የቤት ጉብኝት የማይፈቅዱ ባህላትና በአብዛኛው የዓለም አካባቢዎች ያለው የደህንነት ችግር ስናስብ እንዲህ የችግር ውስብስብነት ማየት እንጀምራለን። ወንድሞች፣ በዓለም በተሻለ ሁኔታ ሁሉ አሁን ማድረግ በሚቻለው ሁኔታዎች ውስጥ ወርሃዊ የቤት ለቤት ጉብኝት አሁንም በቤተ ክርስቲያኗ ለማድረግ የምትጥረው ተፈላጊ ነገር ነው። ነገር ግን ብዙ የዓለም ቦታዎች እንደያዝ ተፈላጊ ነገርን ማሳካት የማይቻል መሆኑን ማስተዋልና በእውነት ማከናወን የማይቻል ነገር እንዲያደርጉም ስንጠይቅ ወንድሞች ያለመቻል አይነት ስሜት እንዲሰማቸው ምክንያት ይሆና በተቀዳሚ ተቀመነ በ2001 ይህን የሚያነሳሳ ጽፎ ነበር። በአንዳንድ የቤተ ክርስቲያን ቦታዎች በቂ ቁጥር ያላቸው የክህነት ተሸካሚዎች ስለሌሉ እና በብዙ የአካባቢ ችግሮች አማካኝነት የቤት ለቤት ትምህርት በየወሩ ማካሄድ የማይቻል ነው። እንዲህ አይነት ሁኔታዎች ሲያጋጥማችሁ መሪዎች እያንዳንዱን አባል ለመጠበቅ እና ለማጠናከር ያላችሁን ግብአት ለመጠበቅ የተቻለችውን ማድረግ አለባችሁ።
Each member. Close quote. Brethren,
ወንድሞች በኔ አጥቢያ ወይም ቅርንጫፍ ይህን መሰል አስቸጋሪ ሁኔታዎች ቢያጋጥሙኝ የኔ የአሮናዊ ክህነት አጋሬና የኔ የቀዳሚ አመራር ምክርን አሁን የሃንድቡክ መመሪያ የሆነውን በዚህ መልኩ እንተገብራለን። መጀመሪያ ለማከናወን ምንም ያህል ብዙ ወራት ብፈጅ የእያንዳንዱ አባል ቤት ጉብኙ የምለውን የቅዱስ መጽሐፍ መመሪያ እንገፋበታለን። በምችለውና በመተባበር መልኩ የጊዜ መዋቅር በማዘጋጀት በዛ በጊዜ መዋቅር በመደራጀትና ባይበልጥም ለሚያስፈልጓቸው ለማድረግ የሚያስፈልገውን እና የማመታት ጊዜ ለመጠቀም ቅድሚያ እንሰጣለን። ሚስዮናዊና አስተማሪዎች ያሉት አዲስ ሰዎች በቅርብ የተጠመቁትን የታመሙትን ብቸኛ የሆኑትን ንቁ ተሳታፊ የሌላቸውን እና በቤታቸው አሁንም ልጆች ያላቸው የብቸኛ ወላጅ ቤተሰቦችን እና የመሳሰሉትን መጠበቅ ሁሉንም ቤቶች በመጎብኘት የጊዜ መዋቅርታችን ስንሰራበት በማሳካት ጥቂት ሳምንታትን ሊወስድ ይችላል። ጊዜ ያዘጋጀውን የትኛውንም ግብአቶች በመጠቀም ግለሰቦችንና ቤተሰቦችን በሌላ የመገናኛ መጠበቅ ስለ ነፍሳቸው ደህንነት አንዱ ሌላውን ያናገራል። በተጨማሪም የስልክ ጥሪዎችን እናደርጋለን። የኢንተርኔትና የስልክ መልእክት እናስተላልፋለን። ካሉን ከብዙዎቹ የማህበራዊ አጠቃላይ ጉባኤ ንግግር አንድ መስመር ወይም lds.org ከሚገኘው የተትረፈረፈ መረጃዎችን የሞርሞን መልእክት እናስተላልፋለን። በቀዳሚ አመራራት አነጋገር በሚያጋጥሙን ሁኔታዎች ውስጥ ያሉንን ግብአቶች በመጠቀም የምንችለውን እናደርግ።
We would do the best we could in the circumstances we faced with the resources available to us. Brethren,
ወንድሞች በዛሬው ምሽት የማደርገው ተማጽኖ ስለቤት ለቤት የትምህርት ያላችሁን እይታ ከፍ እንድታደርጉ ነው። እባካችሁ በድስ በተሻለ መንገዶች ለጌታ ልጆች እንደ መልእክተኛ ራሳችሁን እንድታሳዩ ነው። ያም ማለት እንደ ሙሴ ሕግ ልክ የወሩ መጨረሻ ላይ በችኮላ ቤተሰብ ቀድሞ ካነበቡት የቤተ ክርስቲያን መጽሔት ላይ መልእክት የምትተውትን ወጣ ያለውን ባህል ወደ ኋላ መተው ነው። በምትኩ ቀና የሆነ በወንጌል ላይ ባተኮረ መልኩ ለአባላት በማሰብ አንዱን በመጠበቅና በመንከባከብ እናደርጋለን። የመንፈሳዊና ጊዜያዊ ፍላጎቶቹን የሚያሟሉበት ወቅታዊ በመረዳ እንድትፈጽሙ ተስፋ እናደርጋለን። እንደ የቤት ለቤት አስተምህርት የሚቆጠረው አስመልክቶ የምታደርጋችሁ መልካም ነገሮች ሁሉ ይቆጠራሉ። ስለዚህ የሁሉንም ሀተታ አቅርቡ። በርግጥም የበለጠ ትምህርት ትርጉም ያለውም በወኪልነታችሁ ውስጥ ያለውን ምን ያህል እንዳበረከታችሁና መንከባከባችሁን ነው። ያም ደግሞ ከጊዜ መቁጠሪያ እና ከተለየ ቦታ እና ስለ ሰዎችን መውደዳችሁን ነው እና የተዛዛቱን ማሟላታችሁን ነው። ባለፈው ዓመት ግንቦት 30 ላይ ጓደኛዬ ትሮይ ረስል በአቅራቢያው ለሚገኙ የደረዘት ኢንዱስትሪ እቃውን ለመለገስ ከኋላ መጫኛ ያለት መኪናው ከገራጅ ውስጥ በዝግታ አወጣት። የኋለኛው ጎማ ጉብታ ላይ እንደወጣ ተሰማው። ከመጫኛ ላይ የሆነ እቃ ወድቋል ብሎ በማሰብ ስወጣ ያገኘው የዘጠኝ ዓመት ልጁ ኦስተን የድንጋይ ንጣፍ መንገድ ላይ ፊቱ ተዘግዝቆ ወድቆ ነበር። ጩኸቶቹ፣ የኩነት ቡራኬው፣ የሕክምና እርዳታ ቡድኑና የሆስፒታል ሠራተኞች በዚህ ሁኔታ አልተጠቀሙም። ኦስተን ሕይወቱ አለፈ። መተኛ ወይም ሰላም ማግኘት አልቻለም። ጥሩ መጽናናትን አልቻለም ነበር። መሸከም ከምችለው በላይ እንደነበረ እና መቀጠል እንደማይችል ተናገረ። ነገር ግን በዛ መራሪ ጊዜ ሶስት አዳኝ ኃይሎች መጡ። የመጀመሪያው የሰማይ አባታችን አፍቃሪና እርግጠኛ የሆነውን መንፈስ ቅዱስ ነበር። በመንፈስ ቅዱስ መኖር አማካኝነት ትሮይ ተጻጽኖ የሚያምርና ፍጹም ልጅን ስለመወጣት ሁሉንም ነገሮች እግዚአብሔር እንደሚያውቅ በፍቅርና በሹክሹክታ አስተማረው። ሁለተኛ ደግሞ ምስቱ ነበረች። ዲድራ ትሮይን በእጆቿ ይዛ እና በፍቅር እሷም ልጇን እንዳጣች በማስታወስ እና ባሏንም ማጣት እንደሌለባት በቁርጠኝነት አሳወቀችው። በዚህ ታሪክ ውስጥ ሦስተኛው ድንቅ የሆነው ጆን ማኒንግ ነው። የቤት ለቤት በየትኛው መዋቅር ውስጥ ታናሽ ጆንና የእሱ ጓደኛ የሆኑት ምን አይነት መልእክት እንዳስተላለፉ እና ኤክስፒሪየንሱ እንዴት እንደ ሪፖርት እንዳደረጉ አላወቅኩም። ባለፈው ጸደልክ ትሮይ ስል ትንሹን እሳት ኦስትንን እንዲያነሳ ራሱን ደግሞ ወንድም ማኒንግ ከመንገዱ አደጋ ከፍ እንዳደረገው ነው። መሆን እንዳደረግበ የቤት ለቤት አስተማሪዎች ወይም ጠባቂ ወይም በወንጌል ውስጥ ወንድሞች ጆን በቀላሉ የክህነት ድርሻውን ወሰደ እና ትሮይ ረስልን ጠበቀው። እንዲህ በማለት ጀመረ፣ ትሮይ ኦስተን ደግሞ እንድትቆም ይፈልጋል የቅርንጫፍ ኳስ ሜዳ ላይ ጨምሮ። ስለዚህ ሁሌ ጠዋት ከ11 ሰዓት ከ15 ደቂቃ ላይ በዚህ ስለምገኝ ተዘጋጅ ብሎ ተነገረ። ስለዚህ ዲድራም ያንን እንደማልፈልግ አወቀች። ከዛም ቆይቶ ትሮይ እንዲህ አለኝ፣ መሄድ አልፈልግም ነበር፣ ምክንያቱም ሁሌ በነዛ ጠዋቶች ኦስተንን ይዤ ነበር የሚሄደው እና ትውስታዎቹ በጣም እንደሚያሙ አውቅ ነበር። ነገር ግን ጆን ግድ ነው አለ። ስለዚህ ከሄዱ ከዛ የመጀመሪያ ቀን በኋላ አወራን፣ ወይም እኔም አወራው፣ እናም ጆንም አዳመጠኝ። እኔ ወደ ቤተ ክርስቲያን እስክንደርስ ያለውን መንገድና ከዛ እስከምንደርስ ድረስ አወራን። አንዳንድ ጊዜ በመንገድ ላይ መኪና አቁመን በላስ ቬገስ ላይ ፀሐይ እስከምትወጣ እያወራን ነበር። መጀመሪያ ላይ በጣም ከባድ ነበር። ነገር ግን ከጊዜ በኋላ በሕይወቴ ዳግም ፀሐይ እስክትወጣ ድረስ እኔን በወደደኝና ባዳመጠኝ በጣም በዝቅተኛ ሜትር ከ88 ሴንቲሜትር ቁመት በላይ የቤተ ክርስቲያን እንኳን ተጫዋችና ማራኪ ያልሆነውን የዝላይ ውርወራ እናም አዳመጠኝ። እንደገና ፀሐይ ወደ ላይ እስከምትወጣ ድረስም አዳመጠኝ። የክህነት ወንድሞቼ፣ ስለዚህ የቤት ለቤት ትምህርት ወይም እንክብካቤ ወይም የግል የክህነት አገልግሎት ስናወራ ምንም ብቻላችሁ ጥረት እያወራ ነው ያለነው ይህንን ነው። እንደ ቤት ለቤት አስተማሪነታችሁ ለልጆቹ የእግዚአብሔር መልእክተኞች እንድትሆኑ እኛ እናንተም እንድትወዱ እንድትንከባከቧቸውና እንድምትጸልዩላቸው እናንተም የተመደቡላችሁን ሰዎች እንድትወዱ እና እኛም እንደምንወዳችሁ በየሁኔታችሁ ቀጣይነት ባላችሁ መንገዶች ይህንንም መንጋዎችን በመከባከብ ንቁ እንድትሆኑ ጸሎቴ ነው። እርሱ ምስር በሆነው በሁላችንም መልካም እረኛ በጌታ ኢየሱስ ክርስቶስ ስም አሜን።
On June 14, 1989, due to some misinformation about
the church, ስለ ቤተክርስቲያኑ ባለው በተሳሳተ መረጃ ምክንያት የጋና መንግስት በዛ የአፍሪካ አገር ያለውን የኋላኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያንን ከሁሉ መንቅስቃሴ አገደ። መንግስቱ የቤተክርስቲያን ንብረቶችን ሁላ ያዘ እናም ሁሉም ሜሶናዊ ስራ ቆመ። መታገድ ብለው ይህንን ጊዜ የሚገልጹት የቤተክርስቲያን አባላት ያለ ቅርንጫፍ ስብሰባዎች ወይም ያለ ሜሶናዊ እርዳታ ወንጌልን ለመኖር የተቻላቸውን አደረጉ።
Eventually the misunderstanding
ያለ መግባባት ተፈታ። እናም ህዳር 29/1990 ላይ መታገድ አበቃ። እናም የተለመዱ የቤተክርስቲያን እንቅስቃሴዎች እንደገና ጀመሩ። ከዛ ሰዓት ጀምሮ በቤተክርስቲያኑና በጋና መንግስት መካከል በጣም ጥሩ የሆነ የርስፈርስ ግንኙነት ኖሯል። ቤተክርስቲያኑ በታገደ ወቅት የነበሩ አባላት ከዛ ያልተለመደ ወቅት የመጡትን በረከቶች ለይቶ ለማሳየት ፈጣኖች ናቸው። ነገር ግን የመታገዱ አንድ በረከት ባልተለመደ መንገድ መጣ። ኒኮላስ ኦፊሶ ሄኔ በቤተክርስቲያኑ በታገደ ወቅት የኋላኛው ቀን ቅዱሳን ማምለኪያ ቦታን ይጠብቅ የተመደበ ወጣት ፖሊስ ነበር። ግዴታው ህንጻውን በሌሊት የመጠበቅ ነበር። ኒኮላስ መጀመሪያ የማምለኪያ ቦታ ሲደርስ በወረቀቶች፣ በመጽሐፍትና በቢሮ እቃዎች ስርዓት ባለያዘ መልኩ እቃዎች በዙሪያ ተበትነው አየ። በዚህ በትንትን ባሉ እቃዎች መካከል መጽሐፍ ሞርሞንን አየ። መጽሐፉን ችላ ሊለው ሞከረ፣ ምክንያቱም ርስኩስ እንደሆነ ተነግሮት ስለነበረ። ነገር ግን እንግዳ በሆነ መልኩ በእርሱ ተሳበ። በመጨረሻ መጽሐፉን ችላ ሊለው አልቻለም። አነሳው፣ ማንበብ ጀመረ። ማመም እንዳለበት አስገዳጅ ስሜት ተሰማው። መጽሐፉን ለመጀመሪያ ጊዜ ሲያነበው አንደኛ ነፍን በሙሉ አነበበ። ሁለተኛ ነፍን ምዕራፍ 25 ላይ ሲደርስ የሚከተለውን አነበበ። ስለ ክርስቶስ እናገራለን፣ በክርስቶስ እንደሰታለን፣ ስለ ክርስቶስ እንሰብካለን፣ ስለ ክርስቶስ ትንቢትን እናገራለን፣ በትንቢታችን መሰረት እንጽፋለን። ስለዚህ ልጆቻችን ለኃጢአታቸው ስርየት የትኛው መንገድ መመልከት እንዳለባቸው ያውቁ ዘንድ። በዚህ ሰዓት ኒኮላስ ስቅስቅ ብሎ እስካለክስ ድረስ በጠንካራ ሁኔታ መንፈስ ተሰማው። ይህ መጽሐፍ ቅዱስ መጽሐፍ እንደሆነ አንብቦ ከሚያውቃቸው መጽሐፍት የበለጠ ትክክል እንደሆነ ብዙ መንፈሳዊ መነሳሳትን እንደተቀበለ ተረዳ። የኋለኛው ቀን ቅዱሳን ሰምቶት ከነበሩ በተቃራኒ መልኩ በጠንካራ ሁኔታ የኢየሱስ ክርስቶስን እንደሚያምኑ ተረዳ። ኒኮላስ እና ሚስቱ ልጆቹ ቤተክርስቲያኑን ተቀላቀሉ። ያለፈው ዓመት ሳየው ኒኮላስ የፖሊስ አዛዥ ነበር። ባለፈው ጊዜ ሳየው እንዲህ አለ፣ ቤተክርስቲያኑ ሕይወቴን ለውጠዋል። እኔን ወደ ወንጌል ስለመራኝ ኃያሉ አምላክ አመሰግናለሁ። አልበርት ዴቪስ ሌላው ጋናዊ ነው። ጓደኛው ለአመራር ስብሰባ ወደ ቤተክርስቲያን ይዞት ሄደ። ጓደኛውን እየጠበቀ ሳለ አልበርት በአቅራቢያው ያለውን መጽሐፍ አነበበ። ስብሰባውን ሲያልቅ አልበርት መጽሐፉን ወደ ቤት መውሰድ ፈለገ። ያን መጽሐፍ እንዲወስድ ብቻ ሳይሆን ነገር ግን የመጽሐፍ ሞርሞን ቅጅን እንዲወስድ ተፈቀደለት። እቤት ሲደርስ መጽሐፍ ሞርሞን ማንበብ ጀመረ። ማስቀመጥ አልቻለም። እስከ ሌሊቱ 9 ሰዓት ድረስ በሻማ ብርሃን አነበበ። ይህንን ለብዙ ምሽቶች አደረገ። አልበርት አሁን የቤተ ክርስቲያን አባል ነው። አንጀሎ ስካርፑላ በተወለደበት ጣሊያን ላይ የአስር ዓመት ልጅ ሳለ የሃይማኖት ትምህርት ማጥናት ጀመረ። በስተመጨረሻም ቄስ ሆኖ ቤተ ክርስቲያኑን በታማኝነት አገለገለ። የሆነ ወቅት ላይ እምነቱ ላይ ጥርጣሬ ያሳድር ጀመር እና በተጨማሪ የትምህርት እድልን ፈለገ እናም አገኘ። ቢሆንም የበለጠ ሲያጠና የበለጠ መጨነቅ ጀመረ። ባነበበና በተሰማው ስሜት አጠቃላይ ክደት እንደነበረ አሳመነው። አንጀሎ የእግዚአብሔርን ትክክለኛ ቤተክርስቲያን በተለያዩ እምነቶች ውስጥ ፈለገ። ነገር ግን ለብዙ ዓመታት አጥጋቢ ሆኖ አልተሰማውም ነበር። ሁለት የቤተክርስቲያን አባላትን አንድ ቀን አገኛቸው። ወደ እነሱ እንደተሳበ ተሰማው። እናም በደስታ መንፈስ መልእክታቸውን ተቀበለ። አንጀሎ በፈቃደኝነት የመጽሐፈ ሞርሞን ቅጅን ተቀበለ። በዚያን ቀን ምሽት መጽሐፉን ማንበብ ጀመረ። በደስታ እንደተሞላ ተሰማው። በመንፈስ አማካኝነት ለብዙ ዓመታት ሲፈልግ የነበረውን እውነታ በመጽሐፈ ሞርሞን ውስጥ እንደሚያገኝ የእግዚአብሔር በአንጀሎ ውስጥ ማረጋገጫን ሰጠው። ጠፋጭ ስሜቶች በውስጡ ፈሰሱ። ያነበበውና በሚስዮናውያን የተማረው አጠቃላይ ክህደት አረጋገጠለት። ነገር ግን የእግዚአብሔር ቤተክርስቲያን ወደ ምድር እንደተመለሰ ተምሯል። ከጥቂት ጊዜ በኋላ አንጀሎ ወደ ቤተክርስቲያን ተጠመቀ። ለመጀመሪያ ጊዜ ሳገኘው የእኛ ቤተክርስቲያን የሮምሪ ጣሊያን ቅርንጫፍ ፕሬዚዳንት ነበረ። ከመጽሐፈ ሞርሞን ጋር ኒኮላ እና አልበርተን ያገኙ ተሞክሮ የፓርሊ ፒፕራ ልምድ ተምሳሌት ነው። መጽሐፉን ለማወቅ በመፈለግ ጉጉት ከፈትኩት። ቀኑን ሙሉ አነበብኩት። መመገብ ሸክም ነበር። ለምግብ ምንም ፍላጎት የለኝም ነበር። ምሽቱ ስመጣ መተኛት ሸክም ነበር፣ ምክንያቱም ከመተኛት ማንበብ መርጬ ነበርና። በማንበብበት ጊዜ የጌታ መንፈስ በእኔ ላይ ነበር። እውነት እንደነበር አውቄና ተረድቼ ነበር። አንዳንዶች መጽሐፍ ሞርሞንን ለመጀመሪያ ጊዜ ሲከፍቱት እንደዚህ አይነት ኃያል ልምድ ሊኖራቸው ይችላል። አንዳንዶች ኃያል ተሞክሮ ያገኛሉ። ነገር ግን ሌሎች ሲያነቡት፣ ስለ እነሱ ሲጸልዩ፣ ቀስ በቀስ የእነርሱ ሙላት ምስክርነት ይመጣል። ለዚህ ለእኔ እንደዚህ ነበር። እንደ ሴሚናሪ ወጣት ተማሪ መጽሐፍ ሞርሞንን ለመጀመሪያ ጊዜ አነበብኩ። ይሄ የኔ ያነበብኩት የመጽሐፈ ሞርሞን ቅጂ ነው። መጽሐፉን በከፈትኩ ሰዓት ሁሉ የጋለን ስሜት እና የመንፈስ ይመጣ ነበር። መንበቤን ሲቀጥል ስሜቱም አብሮ አደገ። ያ ስሜት ዛሬም ድረስ ቀጥሏል። መጽሐፈ ሞርሞን በከፈትኩት ሰዓት ሁሌም ልክ ማብሪያና ማጥፊያ እንደ ማብራት ነው። መንፈስ በልቤና በነፍሴ ውስጥ ይፈሳል። በሌሎች ደግሞ እውነት እንደሆነ ለማወቅ በመፈለግ መጽሐፈ ሞርሞንን ያነበበ ጓደኛ አለኝ። በንጹህ ልባቸው ከእውነተኛ ስሜት በክርስቶስ ስም አምናችሁ መጽሐፈ ሞርሞን እውነት እንደሆነ በመጠየቅ የሚለውን በሞሮኒውስ ያለውን ግብዣ ተገበረ። ነገር ግን ወዲያው የተገበው መልስ አላገኘም። ቢሆንም አንድ ቀን በመንገድ ወደ ታች እየነዳ በጥልቅ ሀሳቡ ሳለ መንፈስ ቅዱስ የመጽሐፈ ሞርሞን እውነትን መሰከረለት። የመኪናውን መስኮት ወደ ታች አወረደ። ለዓለም ሁላ በመጽሐፉ እውነት ነው ብሎ ስጮ በጣም ደስተኛ እና ጥልቅ ስሜት ነበረው። መንበባችንን የምንቀጥል ከሆነና ትምህርቶችን የምንተገብር ከሆነ በጊዜያችን ላይ ሁሉ ተጽዕኖ ያመጣል። ፕሬዚደንት ኤዝራ ታፍ ቤንሰን እንዲህ ያስተማሩ፣ መጽሐፉን በቁም ነገር ማጥናት ከጀመራችሁ በዛ ሰዓት በሕይወታችሁ ውስጥ የሚፈስ ኃይል በመጽሐፍ ውስጥ አለ። ፈተናን ለመቋቋም ታላቅ ኃይል ታገኛላችሁ። መታለልን ለማስወገድ ኃይልን ታገኛላችሁ። በቀጥተኛና በጠባቡ መንገድ ለመቆም ኃይል ታገኛላችሁ። የመጽሐፈ ሞርሞንን ኃይል ለማግኘት ሁላችሁንም አበረታታለሁ። ልክ ፕሬዚደንት ቶማስ ኤስ ሞንሰን እንዳበረታቱን መጽሐፈ ሞርሞንን አንብቡ፣ ትምህርቶቹን አሰላስሉ፣ እውነት እንደሆነ የሰማይ አባትን ጠይቁ። በዚህ ሂደት ውስጥ የእግዚአብሔር መንፈስ በሕይወታችሁ ውስጥ ይሰማችኋል። መጽሐፈ ሞርሞን እውነት እንደሆነ ጆሴፍ ስሚዝ እውነተኛ ነቢይ እንደነበረ እናም የኋለኛው ቀን ቅዱሳን የኢየሱስ ክርስቶስ ቤተ ክርስቲያን ዛሬ በምድር ላይ ያለ ትክክለኛ የእግዚአብሔር ቤተ ክርስቲያን እንደሆነ መንፈስ ቅዱስ የምስክርነታችሁ አካል ይሆናል። ያ ምስክርነት ፈተናን እንድትቋቋሙ ይረዳችኋል። በጌታ ያውን ስፍራ ለመስራት ለታላቅ ጥሪ ያዘጋጃችኋል። እምነታችሁን ለመፈታተን ወቀሳዎች ወይም ሐሜታዊ አረፍተ ነገሮች እናንተ ላይ ሰዎች ሲጠቁሙ እንደማይነቃነቅ መልሕቅ ሆኖ ይቆምላችኋል። እናም ቢያንስ ወዲያው ይቆምላችኋል። እውነትን ከስህተት ለመለየት ትችላላችሁ። እናም በድጋሚ መጽሐፈ ሞርሞንን በሕይወታችሁ ውስጥ ሁሌ ማንበብ ስትቀጥሉ ምስክርነታችሁን በድጋሚ የሚያረጋግጥ መንፈስ ቅዱስ በተደጋጋሚ ይሰማችኋል። ወላጆች መጽሐፈ ሞርሞንን ጠቃሚ የቤታችሁ አካል እንድታደርጉ አበረታታለሁ። ልጆቻችን በሚያድጉበት ጊዜ ቁርስ እየበላ መጽሐፍ ሞርሞንን እናነብ ነበር። ይህን ጥቅስ ይህ ስንጠቀም የነበረው የገጽ ማስታወሻ ነው። ከፊት ለፊቱ ላይ ፕሬዚደንት ቤንሰን መጽሐፍ ሞርሞንን ካነበብን እግዚአብሔር በረከቱን ለእኛ ያፈሳል ብሎ ቃል የገቡትን ጥቅስ አለው። ከኋላው ደግሞ ፕሬዚደንት ሮምኒ ወላጆች በጸሎት መንፈስ መጽሐፈ ሞርሞን የሚያነቡ ከሆነ እነርሱና ልጆቻቸው የታላቁ መጽሐፈ መንፈስ ቤታችንን እና በቤት ውስጥ የሚኖሩትን ሁሉ ላይ ሁሉ ይጥለቀለቃል፣ የጠ መንፈስ ይርቃል። ወላጆች ልጆቻቸውን በታላቅ ፍቅርና ጥበብ ይመክራሉ። ልጆች ኃላፊነት ይሰማቸዋል፣ እንዲሁም ለወላጆች ምክር የበለጠ ይታዘዛሉ። ጽድቅና ይጨምራል። እምነት፣ ተስፋ እና የክርስቶስ ንጹህ ፍቅር የሆነ ልግስና በቤታችን እና በሕይወታችን ውስጥ ይበዛል። ሰላምን፣ ሐሴትን እና ደስታን ያመጣል። አሁን ልጆቻችን ከቤት ከወጡ ከብዙ ዓመታት በኋላ እና የራሳቸውን ቤት እያሳደጉ ነው። የፕሬዚደንት ሮምኒ ቃል ማሟላት በግልጽ ማየት እንችላለን። የመጽሐፈ ሞርሞን ኃይል እና የእርሱን በማንበብ የመጡትን በረከቶች እና በሞላው ቤተሰባችን ሕይወት ላይ በረከት ማምጣቱን ስለመቀጠል መመስከር እንችላለን። መጽሐፈ ሞርሞን የኢየሱስ ክርስቶስ የማዳን ተልእኮ ጠንካራ ምስክርነት ነው። በእርሱ አማካይነት የቤዛነቱን ግርማ እና ኃይልን ወደ መረዳት እንመጣለን። የእርሱ ትምህርት በግልጽ ያስተምራል። እናም የተነሳው ክርስቶስ በነፍያን ጋር ያደረገውን ጉብኝት በሚገልጸው እጹብ ድንቅ በሆነ ምዕራፍ ምክንያት ሰዎችን ስረዳቸው፣ ስባርካቸው እና ሲያስተምራቸው ያለውን እናያለን። እናም የእርሱን ወንጌል በመኖር ወደ እርሱ ከመጣን ለእኛም ተመሳሳይ ነገር እንደሚያደርግልን ወደ መረዳት እንመጣለን። የመጽሐፈ ሞርሞን ኃይልን እመሰክራለሁ። በእንግሊዝኛ፣ በጣሊያንኛ እንዲሁም በፈረንሳይኛ የታተመውን ወይም በኤሌክትሮኒክ መሳሪያ ላይ ባነበው ከምዕራፎቹና ከጥቅሶቹ ተመሳሳይ የሚያስገርም መንፈስ ወደ እኔ ሕይወት እንደ ፈሰ ተረድቻለሁ። ወደ ክርስቶስ እንዲቀርብ ያለውን የምረዳ አቅም እመሰክራለሁ። በኢየሱስ ክርስቶስ ስም አሜን።
On a signal from the conductor, the congregation will stand.
መሪው ይህንን ምልክት ያሳይ። በዚህ የተሰበሰቡትና ዘማሪዎቹ ለራስ ጆስ ሚለውን ይዘምራሉ። ከመዝመሩ በኋላ የቀዳሚ አመራር ሁለተኛ አማካሪ ፕሬዚደንት ዲየተር ኤፍ ቡክዶርፍ ያነጋግሩናል።
What a beautiful hymn.
Yeah, migaram mazmur no namasegnalen. ከቅዱሳን መጻሕፍት ውስጥ ከማይረሱት ገጸ ባህሪያት መካከል ወጣቱ አልማ አንዱ ነው። የታላቁ ነቢይ ልጅ ቢሆንም መንገዱን በመሳት ኃጢአተኛና አመንዛሪ ሆኖ ነበር። ለማናውቀው ምክንያት አባቱን በትጋት ተቃወመ፣ እንዲሁም ቤተ ክርስቲያንን ለማጥፋት ተነሳሳ። እናም አንደበተ ብርቱ በመሆኑና አሳማኝ በመሆኑ ታላቅ ድልን ተቀዳጀ። ሆኖም ግን የጌታ መልአክ ሲገለጥለትና በመብረቅ ድምፅ ሲያነጋግረው የአልማ ሕይወት ተቀየረ። ለሶስት ቀናትና ለሶስት ምሽቶችም አልማ በዘላለም ስቃይ ተጨነቀ። በተኮነነች ነፍስ ህመምም እንኳን ተሰቃየ። ከዛም ባልታወቀ ሁኔታ ግልጽ ያልሆነ ትውስታ በጨለማው አይምሮ ውስጥ ኢየሱስ ክርስቶስ ለዓለም ኃጢአት ቤዛ ለመሆን እንደመጣ አባቱ ያስተማረው የዘላለም እውነት እንዲሁ አስተጋባበት። አልማም ከዚህ በፊት እንደዚህ ያሉ ጽንሰ ሐሳቦችን ተቃውሞ ነበር። ሆኖም ግን አሁን አይምሮ ይህንኑ በማሰብ ተይዞ በትህትና በቅንነትም እምነቱን በክርስቶስ የቤዛነት ኃይል ላይ አደረገ። አልማም ከዚህ ተሞክሮ ሲነቃ የተቀየረ ሰው ነበር። ከዚያም ጊዜ ጀምሮ ከዚህ በፊት ያጠፋቸውን ጥፋቶች ለማስተካከል ሕይወቱን አዋለ። እርሱም የንስሐ መግባት የምህረት እናም በታማኝነት የመጽናት ምሳሌ ነው። በመጨረሻ ላይ የእግዚአብሔር ቤተ ክርስቲያን አናት በመሆን አባቱን እንዲተካ ተመረጠ። የኔፋውያን አገር ዜጋ የሆነ ሕዝብ ሁሉ የአልማን ታሪክ ማወቅ አለበት። በእሱ ጊዜ የነበሩት ትዊተሮች፣ ኢንስታግራሞች፣ ፌስቡኮች በእሱ ምስሎችና ታሪኮች ይሞሉ ነበር። ምናልባት በየጊዜው በሚወጣው ዛራሄምላ መጽሔት የፊት ገጽ ላይ በየሳምንቱ ቀርቦ ሊሆንናም የጻፊያን የመነጋገሪያ ርዕስ ሊሆን ይችላል። በአጭሩ እሱ በጊዜው በጣም ታዋቂ ዝነኛ ሰው ነበር ማለት ይቻላል። ነገር ግን ሕዝቡ እግዚአብሔርን መርሳት እንደጀመረና በኩራትና በጥል ራሳቸውን እንዳነሳሱ አልማ ሲመለከት የመንግስት ሰራተኛቱን አቁሞ ይህም ደግሞ የጊዜያችን የሚመስል ነገር ነበር። እናም የመንግስት ሰራተኛቱን አቁሞ በቅዱሱ የእግዚአብሔር መንገድ ሊቀ ካህን በመሆን ለኔፋውያን ንስሐን ለመስበክ ራሱን ጻድቅ አድርጎ አቀረበ። በመጀመሪያ አልማ ወደ አሞኒያ ከተማ እስከተጓዘ ድረስ ታላቅ ስኬትን አጋጥሞት ነበር። የከተማውም ሕዝብ አልማ የፖለቲካ መሪያቸው እንዳልሆነ ጠንቅቀው ስላወቁ እሱ ላለው ክህነት ሥልጣን ቅንጣት የምታህል አክብሮት አልነበራቸውም። እነሱም አዋረዱት፣ ተሳለቁበት፣ እንዲሁም ከከተማው ርቆ ጣሉት። ልቡም ተሰብሮ አልማ ለአሞኒያ ከተማ ጀርባውን በመስጠት ሄደ። ነገር ግን መልአክ እንዲመለስ ተናገረው። ይህን አስቡ እስቲ። ወደሚጠሉት እና ቤተ ክርስቲያኗን በንዴት ወዳለባቸው ሰዎች እንዲመለስ ተነገረው። አደገኛ እናም ምናልባትም ሕይወትን አደጋ ላይ ሊጥል የሚችል ጥሪ ነበር። ሆኖም ግን አልማ ምንም አላቅማማም፣ በፍጥነትም ተመለሰ። ወደ ከተማዋ ሲደርስም አልማ ለብዙ ቀናት እየጾመ ነበር። በዚያም በፍጹም የማያውቀውን ሰው ለታማኙ የእግዚአብሔር አገልጋይ የሚበላውን ትሰጠዋለህን ብሎ ጠየቀው። የሰውየውም ስም አሙሌቅ ይባል ነበር። አሙሌቅ ባለጸጋና የታወቀ የአሞኒያ ነዋሪ ነበር። ለዘመናት አማኝ ከሆኑ ዘር የመጣ ቢሆንም የእሱ እምነት ግን መናምኖ ነበር። በኋላ ላይም እንዲህ በማለት ተናዘዘ፣ ብዙ ጊዜ ተጠርቼ ባለመስማቴ ልቤን አጠጥሬ ነበር አለ። ስለዚህም እነዚህን ነገሮች በተመለከተ አወቅሁ። ሆኖም ግን እነዚህን ነገሮች አልፈቀድኩም። ነገር ግን እግዚአብሔር አሙሌቅን ያዘጋጀው ነበር። እናም እሱ አልማን ሲያገኘው የእግዚአብሔርን አገልጋይ ወደ ቤቱ ጋበዘው። እናም አልማን በዛ ለብዙ ቀናት አሳለፈ። በዚህም ወቅት አሙሌቅ ለአልማ መልእክት ልቡን ከፈተ። ከዚያም ግሩም የሆነ መለወጥ በውስጡ መጣ። ከዚያም ጊዜ ጀምሮ አልሙሌቅም ማመን ብቻ ሳይሆን የእውነትም ባለድል ሆነ። አልማ ተመልሶ በአሞኒ ህዝቦች መካከል ለማስተማር ሲሄድ በአጠገቡ ሁለተኛ ምስክር አሙሌቅ ነበረው። እርሱም ከህዝቡ አንዱ ነበር። ቀጥሎም ያለው ክስተት ከቅዱሳን መጻሕፍት ከሚገኙ ታሪኮች የላቀ በከፊል የሚያሳዝንና በከፊል ደግሞ የሚያስደስት ነው። ስለዚህም አልማ ከምዕራፍ 8 እስከ 16 ማንበብ ትችላላችሁ። ዛሬ ሁለት ነገሮችን እንድታጤኑ ጠይቃችኋለሁ። መጀመሪያ፣ ከአልማ ምን መማር እችላለሁ? ሁለተኛ ደግሞ ከአሙሌቅስ ጋር በምን እመሳሰላለሁ? ላለፉት ጊዜያት፣ ለአሁን ወይም ለወደፊት የኢየሱስ ክርስቶስ ቤተ ክርስቲያን መሪዎች ይህን በመጠየቅ ልጀምር። ከአልማ ምን መማር ትችላላችሁ? አልማ በተለየ መልኩ ተሰጥኦ ያለውና ችሎታ ያለው ሰው ነው። የሌላ ሰው እርዳታ አያስፈልገውም ብሎ ለማሰብ በጣም ይቀላል። ይህም ሆኖ አልማ ወደ አሞኒያ ከተማ በተመለሰ ጊዜ ምን አደረገ? አልማ አሙሌቅን አገኘው እናም እርሱን ለእርዳታ ጠየቀው። እናም አልማም እርዳታንም አገኘ። ለምንም ምክንያት ቢሆንም አንዳንድ ጊዜ እኛ መሪዎች እንደ አሙሌቅ ያሉትን ፈልገን እርዳታን ለመጠየቅ ችላ እንላለን። ምናልባት ስራችንን በራሳችን የተሻለ አድርገን የምንሰራ ይመስለናል። ወይም ሌሎች ላለማስቸገር ብለን ችላ እንላለን። ወይም ሌሎች ለመሳተፍ አይፈልጉም ብለን እንገምታለን። ብዙውን ጊዜ ሰዎች በመጋበዝ እግዚአብሔር የሰጣቸውን ችሎታ እንዲጠቀሙና በታላቁ የማዳን ሥራ እንዲሳተፉ ለማድረግ እናመነታለን። አዳኙን አስቡት። ቤተ ክርስቲያኑን ራሱ ብቻውን አቋቋመ እንዴ? አይደለም። የእሱ መልእክት እዛ ቁም ራሴው አከናውናለሁ የሚል አይደለም። ይልቁንስ ኑ ተከተሉኝ የሚል ነው። የእሱን ተከታዮች መንፈሳቸውን አነሳሳ፣ ጋበዛቸው እና ማስተማራቸው። እንዲህም እኔ ስሰራቸው ያያችሁትን ስሩ ብሎ እምነት ጣለባቸው። በዚህም መንገድ ኢየሱስ ክርስቶስ ቤተ ክርስቲያኑን ብቻ ሳይሆን አገልጋዮቹንም ገነባቸው። በማንኛውም ጥሪ ውስጥ እያገለገላችሁ ያላችሁ፣ የዲያቆኖች ጉባኤ ፕሬዚዳንት ብትሆኑ፣ የካስማ ፕሬዚዳንት ብትሆኑ፣ ወይም የክልል ፕሬዚዳንት ብትሆኑ፣ ውጤታማ ለመሆን የራሳችሁ የሆነውን አሙሌቅን መፈለግ አለባችሁ። ከአባላቶቻችሁ ውስጥ ራስን ዝቅ ያደረገ ወይም ለዓይን የማይታየውን ሰው ሊሆን ይችላል። ፈቃደኛ ያልሆነ ወይም አገልግሎት መስጠት የማይችል የሚመስል ሰው ሊሆን ይችላል። የእናንተ አሙሌቅ ወጣት ወይም ጎልማሳ፣ ወንዶች ወይም ሴቶች፣ ልምድ የሌለው የደከመው ወይም በቤተ ክርስቲያኗ ተሳታፊ ያልሆነ ሊሆን ይችላል። ነገር ግን በመጀመሪያ እይታ ለማየት የማይቻለው ነገር እኚህ ሰዎች ጌታ ይፈልጋችኋል፣ እኔ እፈልጋችኋለሁ የሚለውን ቃል ከእናንተ ለመስማት የተራቡ ሰዎች ናቸው። በጥልቀት ካየን ብዙ ሰዎች እግዚአብሔርን ለማገልገል ይፈልጋሉ፣ በእሱም መዳፍ መሳሪያ ለመሆን ይሻሉ። በማጭዳቸውም በማጭድና በኃይልም በመትጋት ይህችን ምድር ለማዳኛችን ምጽአት ለማዘጋጀት ይፈልጋሉ፣ የእሱም ቤተ ክርስቲያን ለመገንባት ይሻሉ። ነገር ግን ይህንን ለመጀመር ችላ ያሉ ናቸው። አብዛኛውን ጊዜ እስኪጠየቁ ድረስ ይጠብቃሉ። በቅርንጫፎቻችሁና በአጥቢያዎቻችሁ እንዲሁም በሚስዮናችሁና በካስማዎቻችሁ የጥሪ ድምፅን የሚያስፈልጋቸውን ሁሉ እንድታስቧቸው ጋብዛችኋለሁ። እግዚአብሔር እነርሱን በማዘጋጀትና ልባቸውን በማሳሳት ከእነርሱ ጋር እየሰራ ነው። ልባችሁ በልባችሁ በመመልከት ፈልጓቸው፣ ድረሱላቸው፣ አስተምሯቸው፣ ለውጧቸው፣ ጠይቋቸው። መልአኩ ለአሙሌቅ የተናገራቸውን ቃላቶች የእግዚአብሔርን በረከት በላችሁና በቤተሰባችሁ ላይ እንደሚሆን አካፍሏቸው። በሚያስገርም ሁኔታ ጀግና የሆነ የጌታ አገልጋይ ባንደርስለት ግን ተሸንፎ የሚቀር ሰው ልናገኝ እንችላለን። ጥቂቶቻችን አሙሌቅን መፈለግ ሲኖርብን፣ ሌሎቻችን ደግሞ ጥያቄ መጠየቅ ያለብን አሙሌቅን እንዴት ነው የምመስለው የሚለውን ነው። ምናልባት ከቆይታ በኋላ በደቀ መዛሙርትነታችሁ ቀንሳችሁ ሊሆን ይችላል። ምናልባት የምስክርነታችሁ እሳት ቀንሶ ሊሆን ይችላል። ምናልባት ራሳችሁን ከክርስቶስ አካል አረቃችሁ ሊሆን ይችላል። ምናልባት በተሳሳተ ሐሳብ ተጉዛችሁ ወይም ተበሳጭታችኋል። እንደ ጥንት የኤፌሶን ቤተ ክርስቲያን የመጀመሪያ ፍቅራችሁ የሆነውን የላቀውን የዘላለማዊ እውነት የክርስቶስ ወንጌልን ትታችሁ ይሆናል። ምናልባት እንደ አሙሌቅ በልባችሁ ውስጥ ጌታ ብዙ ጊዜ ጠርቷችሁ፣ ሆኖም እናንተ ግን ያልሰማችሁ እንደሆናችሁ ታውቃላችሁ። የሆነ ሆኖ ግን ጌታ በአሙሌቅ ውስጥ እንዳየው በእናንተም ውስጥም ጠቃሚ የሆነ ሥራ ለመሥራትና ምስክርነትን ለማካፈል ችሎታ ያላችሁ የጀግና አገልጋይ ችሎታ በውስጣችሁ ይመለከታል። እናንተ እንደምትሰጡት ሌላ ሰው ሊሰጠው የማይችለው አገልግሎት አለ። ጌታ ሌሎችን በመባረክ እና ከፍ ለማድረግ የመለኮታዊ ክህሎቶች በተሞላው በቅዱሱ ክህነቱ አምኗችኋል። በልባችሁ አድምጡ፣ እናም የመንፈስን ምሪትን ተከተሉ። ጌታ በተጣራ ጊዜ መስማት እችላለሁን ስላለው በአንድ ወንድም ጉዞ ውስጥ ተነካው። ይህንን ድንቅ ወንድም ዴቪድ ብዬ እጠራዋለሁ። ዴቪድ ወደ ቤተ ክርስቲያን የተቀየረው ከ30 ዓመታት በፊት ነበር። እሱም የሚስዮን አገልግሎቱን አጠናቆ ወደ ሕግ ትምህርት ቤት ተቀላቀለ። ወጣት የሆነውን ቤተሰቡን ለመደገፍ በመማርና በመስራት ሳለ ስለ ቤተ ክርስቲያኗ የተወሰኑ መረጃዎችን ሰምቶ ግራ ተጋባ። እነዚህም ብዙ አሉታዎች እየሰማ በሄደ ቁጥር የውስጡ አለመረጋጋት እየጨመረ ሄደ። በመጨረሻም ላይ ስሙ ከቤተ ክርስቲያኗ መዝገብ እንዲሰረዝ ጠየቀ። ከዚያም ጊዜ ጀምሮ ልክ እንደ አልማ የአመፅ ቀናቶች ዴቪድ ብዙውን ጊዜ ከቤተ ክርስቲያን ምእመናን ጋር በመከራከር በድረ ገጾች ውይይት ላይ በመሳተፍና እምነታቸውን ለመፈታተን ብዙ ጊዜውን አሳለፈ። እሱም በዚህ ነገር ላይ በጣም ተክኖበት ነበር። አንዱን የተከራከረውን የቤተ ክርስቲያን አባል ጄኮብ ብዬ ጠራዋለሁ። ጄኮብ ለዴቪድና ቀናና አክባሪ ነበር። ሆኖም ግን ስለ ቤተ ክርስቲያኗ ያለው አቋም የማይነቃነቅ ነበር። ከዓመታት በኋላ ዴቪድና ጄኮብ የጋራ መግባባትና ጓደኝነትን ፈጠሩ። ዴቪድ ያላወቀው ነገር ግን ጄኮብ ስለ ዴቪድ መጸለይ ጀምሮ ነበር። እንዲሁም ከ10 ዓመታት በላይ በእምነት ጸለየ። የጓደኛውንም ስም በጌታ ቤተ መቅደስ ውስጥ እንዲጸለይለት በማስቀመጥ የዴቪድ ልብ እንድትሳሳ ተስፋን አደረገ። ከጊዜያት በኋላ በዝግታ ዴቪድ ተለወጠ። ስለነበረውም የመንፈሳዊ ተሞክሮ በፍቅር ማስታወስ ጀመረ። እናም የቤተ ክርስቲያን ምእመን ሲሆን ስለተሰማው ደስታም አስታወሰ። እንደ አልማም ዴቪድ ከዚህ በፊት የተቀበለውን የወንጌል እውነታን ጨርሶ አልዘነጋውም። እንደ አሙሌቅም ጌታ ወደ ዴቪድ ሲጠጋ ተሰማው። ዴቪድ አሁን በሕግ ድርጅት ውስጥ አጋር ነው። ይህም ክብር የሚያስገኝ ሥራ ነው። ቤተ ክርስቲያኗን በመንቀፍ ታዋቂነትን በማትረፉ ወደ ቤተ ክርስቲያኗ ዳግም ለመቀላቀል መጠየቅን ታላቅ ኩራት አደረበት። ሆኖም ግን እረኛው ወደ ራሱ ሲጎትተው ያለማቋረጥ ተሰማው።
ከናንተ ግን ማንንም ጥበብ ቢጎልለው ሳይነቅፍ በልግስና ለሁሉ የሚሰጣውን እግዚአብሔርን ይለምን ለርሱም ይሰጣዋል የሚለውን ቅዱስ ቃል ወደ ልቡ ወሰደ። እሱም እንዲህ በማለት ጸለየ፣ ውድ እግዚአብሔር፣ የኋለኛው ቀን ቅዱሳን አባል ደግሜ መሆን ፈልጋለሁ። ሆኖም ግን መልስ የሚያስፈልጋቸው ጥያቄዎችም አሉኝ። ከዚህም በፊት እንዲህ አድርጎ በማያውቀውም የመንፈስ ቅዱስን ሹክሹክታና ጓደኞቹ የሚሰጡትን በመንፈስ የተመራ መልስን መስማትን ጀመረ። በመጨረሻ በድጋሚ የኢየሱስ ክርስቶስና መልሶ የተቋቋመው ወንጌል ምስክርነት እስኪሰማው ድረስ ጥርጣሬውን አንድ በአንድ ወደ እምነት ቀየረ። በዚህ ጊዜ ኩራቱን አሸንፎ ወደ ቤተ ክርስቲያኗ ዳግም ለመቀላቀል ማንኛውንም እርምጃ ለመውሰድ እንደሚችል አወቀ። በመጨረሻም ዴቪድ ተጠመቀ። እናም በረከቶቹም እስኪመለሱለት ድረስ ቀናቶችን መቁጠር ጀመረ። የዴቪድ በረከቶች ያለፈው በጋ ላይ በሙሉ መመለሳቸውን ሳበስር በደስታ ነው። እሱም መልሶ በቤተ ክርስቲያኗ በሙሉ የሚሳተፍ ነው። እንዲሁም በአጥቢያ ውስጥ የወንጌል ትምህርት አስተማሪ ነው። ያጠፋውን ጥፋቶች ለመካስ እና የኢየሱስ ክርስቶስ ቤተ ክርስቲያንና ወንጌልን ምስክርነትን ለመሸከም ስለመቀየሩ ባጋጠመው እድሎች ሁሉ ይናገራል። ውድ ወንድሞቼና ጓደኞቼ፣ በአውራጃዎቻችንና በካስማዎቻችን ውስጥ እንደ አሞሌቅ ያሉ ሰዎችን እንሻቸው እናም እንፈልጋቸው፣ በመንፈስ እናነሳሳቸው እናም እንፈልጋቸው። ምናልባት አንድን ሰው ታውቂ ይሆናል። ምናልባት እናንተም ከነዛ መካከል አንዱ ናችሁ። ምናልባት ወደ መጀመሪያ ፍቅራችሁ እንድትመለሱ፣ ችሎታችሁን እንድታካፍሉ፣ በጻድቅም ክህነትን እንድትጠቀሙ፣ ከቅዱሳንም ጋር ጎን ለጎን ወደ ኢየሱስ ክርስቶስ በመጠጋት እንድታገለግሉና የእግዚአብሔርን መንግሥት እንድትገነቡ ጌታ በሹክሹክታ እየተናገራችሁ ነው ይሆናል። የተወደደው አዳኛችን የት እንዳላችሁ ያውቃል። ልባችሁን ያውቃል። ሊያድናችሁ ይፈልጋል። እናም ልባችሁ ለእርሱ ብትከፍቱ ወደ እናንተም ይመጣል። ከደቀ መዛሙርትነት መንገድ ለወጡ ሁሉ በጥቂትም ቢሆንም የእግዚአብሔርን መልካምነትና ጸጋን እንዲያሰላስሉ በልባቸው እንዲያዩ ከአልማና ከአሞሌቅ እንዲማሩ እናም ሕይወት የሚቀይረውን የአዳኝን ቃላቶች እንዲያደምጡ ተስፋዬ ነው። ኑ ተከተሉኝ። ለዚህ ጥሪ ትኩረት እንድትሰጡት እገፋፋችኋለሁ። በእርግጥም ይህንን ስታደርጉ የሰማይንም አዝመራ ትቀበላላችሁ። የጌታ በረከት በእናንተና በቤተሰቦቻችሁ ላይ ይሆናል። ስለዚህም ነገሮች እመሰክረው እናም በረከትንም በኢየሱስ ክርስቶስም እንደ ሐዋርያ በኢየሱስ ክርስቶስም እተውላችኋለሁ። አሜን።
I feel blessed to be in this meeting.
በጣም የተባረኩ ይመስለኛል በዚህ ስብሰባ ካለው በዚህ ስብሰባ በመገኘቴ በረከት ይሰማኛል። የነዚህ ጎልማሳ ሰዎችና ወንድ ልጆች አምልኮ፣ እምነትና ራስ ወዳድ ያልሆኑ አገልግሎቶች የዚህ ዘመን ታምራቶች ናቸው። በዚህ ምሽት የምናገረው ጌታ ኢየሱስ ክርስቶስን በሙሉ ልብ በማገልገል አንድ ለሆኑ የክህነት ተሸካሚዎች ነው። በዚህ ኃላፊነት በሚጠቀሙት ለሚያገለግሉ የክህነት ባለሥልጣኖች ሁሉ ጌታ ኃይል ይሰጣል። ዊልፈርድ ውድረፍ እንደ ቤተ ክርስቲያኗ ፕሬዚደንት በክህነት ሥልጣናቸው ውስጥ ስለነበራቸው አጋጣሚ እንዲገለጹ፣ በቤተ ክርስቲያኗ ውስጥ ስብከትን ለመጀመሪያ ጊዜ ሰማው። በሚቀጥለው ቀንም ተጠመቅኩ። እንዳስተማሪም ተሾምኩ። የሚሽዮን አገልግሎቴም ወዲያው ተጀመረ። በሚሽዮን አገልግሎቴ በሙሉ ያሳለፍኩት እንዳስተማሪ ነበር። በጉባኤ እንደ ካህን ተሾምኩ። እንደ ካህን ከተሾምኩ በኋላ ወደ ደቡብ አገር ለሚሽዮን አገልግሎት ተላኩ። ያም የሆነው እንደ አውሮፓውያን አቆጣጠር በበልግ 1834 ዓ.ም ነበር። ከኔ ጋር አገልጋይ ጓደኛ ነበረኝ። እናም ያለ ኮሮጆና ከረጢት ነበረ ስራችንን የጀመርነው። ብዙ ኪሎ ሜትሮችን ተጓዝን፣ ወንጌልንም ሰበክን። እናም የቤተ ክርስቲያን ማረጋገጫ ልሰጣቸው ያልቻልኳቸው ብዙ ያጠመቅኳቸው ነበሩ። ምክንያቱም እኔ በቤተ ክርስቲያኗ ውስጥ ካህን ብቻ ነበርኩኝና። እንደ ሽማግሌ ከመሾሜ በፊት ወንጌልን በመስበክ ለተወሰነ ጊዜ ተጓዝኩ። አሁን ለ54 ዓመታት የ12 ሐዋርያት አባል ሆኛለሁ። ከነዛ እና ከሌሎች አባላት ጋር ለ60 ዓመታት ተጉዣለሁ። ማለት ምፈልገው እዚህ ለተሰበሰቡት ይህን ለማለት ፈልጋለሁ። የአስተማሪ ኃላፊነት እየነበረኝና በወይን አትክልት ስፍራው ላይ እንደ ካህን ሳገለግል ሐዋርያ ሆኜ እንደማገኘው ድጋፍ በእግዚአብሔር ኃይል እደገፍ ነበር። ኃላፊነታችን እስካከናወን ድረስ ምንም ልዩነት የለው። ያም ለውጥ እንደሌለው የሚያሳይ መንፈሳዊ የመከሰት ሁኔታ በሐሳብ የቀረበው በጌታ የአሮን ክህነት የመልከጸዴቅ ክህነት ቅጥያ ብሎ በተገለጸበት ሁኔታ ነው። ቅጥያ የሚለው ቃል ትርጉም ሁለቱ የተያዙ ናቸው የሚል ነው። ይህ ግንኙነት በዚህ ዓለምና ለዘለዓለም ክህነት መሆን ለሚችልበት ኃይልና በረከት አስፈላጊ ነው። ምክንያቱም ይህ ያለመጀመሪያ ቀናትና መጨረሻ ዓመታት ነውና። ይህም ግንኙነት ቀላል ነው። የአሮናዊ ክህነት ወጣት ወንዶች ለተጨማሪ ቅዱስ ታማኝነት ያዘጋጃቸዋል። የከፍተኛው ወይም የመልከጸዴቅ ክህነት ኃይልና ሥልጣን በቤተ ክርስቲያኗ መንፈሳዊ በረከት ላይ ሁሉ ቁልፍ መያዝ ነው። በተጨማሪም የመንግሥተ ሰማያትን ምስጢራት ለመቀበል ልዩ መብት እንዲኖራቸው፣ ሰማያት ለእነርሱ እንዲከፈቱላቸው ከበኩሩ ቤተ ክርስቲያኗ ከአጠቃላይ ተሰብሳቢዎች ጋር እንዲገናኙ እና ከእግዚአብሔርና ከአዲስ ኪዳን መካከለኛ ከሆነው ከኢየሱስ ክርስቶስ ጋር ለመገናኘት ነው። በእነሱም መገኘት ለመደሰት ነው። እነዛ የካህናት ቁልፎች በዚህ ጊዜ በሙሉ የሚጠቀምበት አንድ ሰው ነው። ይህም የጌታ ቤተ ክርስቲያን ፕሬዝደንትና የሊቀ ካህናት መሪ ነው። ከዚያም በፕሬዝደንቱ በመወከል እያንዳንዱ የመልከጸዴቅ ክህነት ያለው ሰው በሁሉን ቻይ ስም ለመናገርና ለመስራት ስልጣን እና ልዩ መብት በመንፈስ በረከት ይሰጠዋል። ለዚህም ኃይል መጨረሻ የለውም። ይህም በሕይወት እና በሞት በቤተሰብና በቤተ ክርስቲያን በእግዚአብሔር በራሱ ታላቅ ፍጥረትና በዘላለም ሥራ ጉዳይ ላይ የሚጠቀም ነው። ለሽማግሌዎች በሙሉ የክህነት አገልግሎት ውስጥ ድርሻችሁን ስለምትወጡ ጥልቅ ምስጋና በጣም አስፈላጊ ነው። ዲያቆን፣ አስተማሪ ወይም ካህን በነበራችሁ ጊዜ ከፍተኛ ክህነት ያላቸው ሰዎች በክህነት ጉዟችሁ ውስጥ ከፍ ለማድረግና ለማበረታታት ሲደርሱላችሁ የነበረውን ጊዜያች ታስታውሳላችሁ። የመልከጸዴቅ ክህነት ያላችሁ ሁሉ እንደዚህ አይነት ትዝታ አላቸው። ነገር ግን የምስጋና ስሜት በዓመታት ስደበዝዝ ይሆናል። ተስፋዬ ይህ ስሜት ለማነሳሳት ነው። አንድ ኤጲስቆጶስ በክህነት ሥልጣን አገልግሎት ኃይል ስር አስቀድሞ ችሎታ እንዳለኝ እንደ ተመለከተ አስታውሳለሁ። ካህን እያለው እንደ እሁድ አንድ እሁድ ጠራኝ። አንዳንድ የአጥቢያ አባላትን አብሬው እንድጎበኝ እንደሚፈልግ ነገረኝ። ለውጤታማነቱ እኔ በጣም አስፈልጊ እንደሆንኩኝ አይነት አስመስሎ ነገረኝ። እኔ አስፈልጊው አልነበረም። በኤጲስቆጶስ አማራሩ ስር በጣም ጥሩ አማካሪዎች ነበሩ። በቂ ገንዘብ የሌላትንና የተራበች መበለትን ጎበኘን። ልቧን ለመንካት የገንዘብ ወጪዋን እንድትቆጣጠር ለመጠየቅ እናም ሌሎችን ለመርዳት ወደምትችልበት ሁኔታ መድረስ እንደምትችል የተስፋ ቃል ለመስጠት እንደረዳው ፈልጎ ነበር። በቀጣዩ ጉብኝታችን በአስቸጋሪ ሁኔታ ውስጥ የሚኖሩ ሁለት ትናንሽ ልጃገረዶችን ለማጽናናት ሄድን። ከዛ ወጥተን ስንሄድ በተረጋጋ ሁኔታ እንዲህ አለኝ፣ እነዚህ ልጆች ወደ እነሱ እንደመጣን በምንም አይረሱም። በሚቀጥለው ቤት ውስጥ ተሳታፊ ያልሆነ ሰው የአጥቢያ አባላት እንደሚፈልጉት በማሳመን እንዴት ወደ ጌታ እንዲመጣ እንደሚጋበዝ አየው። ያ እይታዬን ከፍ ያደረገውና በምሳሌ እንድሻሻል ያደረገው ኤጲስቆጶስ የመልከ ጸድቅ ክህነት ተሸካሚ ነበር። በጌታ አገልግሎት ውስጥ የትም ለመሄድ ኃይልና ብርታት እንዲኖረኝ አስተማረኝ። ወደ እረፍቱ ሽልማት ከሄደ ረጅም ጊዜ ሆኖታል። ነገር ግን እሱን አሁንም አስታውሰዋለሁ። ምክንያቱም ልምድ ያልነበረኝ የአሮናዊ ክህነት ተሸካሚ በነበርኩበት ጊዜ እኔን ለማሳየት ለማንሳት ደርሷልና በኋላም በዛ ሰዓት መረዳት በማልችልበት ሁኔታ በጣም በታላቅ የክህነት ኃላፊነቶች መንገድ ላይ ሆኜ እንደተመለከተኝ አወኩኝ። አባቴም እንዲህ አይነት ነገር ለእኔ አድርጎ ነበር። እርሱም ልምዶችን ያካበተና ጥበበኛ የመልከ ጸድቅ ክህነት ተሸካሚ ነበር። አንድ ጊዜ ስለ ምድር ዕድሜ ሳይንሳዊ መረጃ አጭር ወረቀት እንዲጽፍ በአንድ ሐዋርያ ተጠይቆ ነበር። አንዳንዶች ምድር የሳይንስ መረጃ ከሚያሳየው በታች በጣም በዕድሜ ያነሰች እንደነበረች የሚያምኑ እንዳሉ በማወቅ በጥንቃቄ ጻፈው። አባቴ የጻፈውን ሰጥቶኝ እንዲህ እያለኝ አሁንም ድረስ አስታውሳለሁ። ሃል ይህን ለሐዋርያትና ለነቢያት መላክ እንዳለብኝ ስለማውቅ የመንፈስ ጥበብ አለኝ። ወረቀቱ ምን እንደሚል ብዙም ማስታወስ አልችልም። ነገር ግን ራሴ ማየት ያልቻልኩትን መንፈሳዊ ጥበብ ለተመለከተልኝ ለመልከ ጸድቅ የክህነት ስልጣን የተሰማኝ ምስጋና ዘላለም በውስጤ ይኖራል።
You shouldn't be resting while I'm working. And then he used almost the same words my father had years before, Hal. You are the one who should read this. You'll know if it is right to publish it. That same pattern of Melchizedek priesthood holder raising sights and giving confidence came one night at a speech festival sponsored by the church. I was 17 years of age. I was asked to speak to a large audience. I had no idea what was expected of me. I wasn't given a subject, and so I prepared a talk that was way beyond what I knew about.
Can you mean to mitabek? As I spoke, alawukum neber. I had a sinking feeling I realized. Selahonam selawengelu kemawqaw balay yehone nigigir azagajaw. Nigigir sadarg sehtet inde saraw tesemmay. Ketenagerkum bohala ንግግሬ ጥሩ እንዳልነበረ የተሰማኝ ስሜት አሁንም ድረስ ማስታወስ ይችላል። ቀጣዩና የመጨረሻው ተናጋሪ የ12ቱ ሐዋርያት ሸንጎ አባል ሽማግሌ ማቲው ካሊ ነበሩ። ታላቅ ተናጋሪ ነበሩ። በቤተ ክርስቲያኗ የተወደዱ። በንግግር ማቅረቢያው አጠገብ ባለው መቀመጫ ላይ ሆኜ ወደ ላይ እሳቸውን ለስመለከት አስተውሳለሁ። በኃይለኛ ድምጽ መናገር ጀመሩ። ንግግሬ በታላቅ ጉባኤ ውስጥ እንዲገኙ እንዲሰማቸው እንዳደረገ ተናገሩ። ይህን ሲናገሩ ፈገግ እያሉ ነበር። የወድቀት ስሜቴ ለቀቀኝ። እናም አንድ ቀን እሳቸውን እንደሆንኩኝ እንደሚሰማቸው አይነት ሰው እንደመሆን ልበ ሙሉነት ተሰማኝ። Many things may help strengthen our young የዛን ምሽት ትዝታ አሮናዊ ክህነት ተሸካሚ ሲናገር በጥንቃቄ እንዳዳምጥ አሁንም ያደርገኛል። ወጣት ወንድሞቻችንን ብዙ ነገሮች በክህነት ውስጥ ከፍ እንዲሉ ይረዳቸዋል። ነገር ግን በክህነት አገልግሎታቸው የእግዚአብሔርን ኃይል እንዲጠቀሙበት በእምነትና በልበ ሙሉነት እንዲያድጉ እና ከምንረዳቸው በላይ በኃይል ያለው ምንም ነገር የለም። ከሁሉም በላይ ታላቅ ስጦታ ባለው የመልከጸድቅ ክህነት ተሸካሚ ከፍ በመደረግ በአንድ አጋጣሚ ብቻ ያለ እምነትና ልበ ሙሉነት አብሯቸው የሚቆይ አይደለም። እነዚህን ኃይሎች መጠቀም ከክህነት የበለጠ ልምድ ባላቸው በሚመጡት በብዙ የልበ ሙሉነት አገላለጽ የሚያርጉ መሆን አለባቸው። የአሮናዊ ክህነት ተሸካሚዎች ደግሞ የየቀኑን እንዲሁም የየሰዓቱን ማበረታቻ እና ማስተካከያዎች ከጌታ ከራሱ በመንፈስ ቅዱስ በኩል መቀበል ያስፈልጋቸዋል። ያም ለእነርሱ የሚገኘው እነሱ ለዚህ ብቁ ለመሆን ሲጥሩ ነው። ይህ እነርሱ በሚያደርጉት ምርጫዎች ላይ የሚወሰን ነው። እናም በመጨረሻም ኃጢአት ልትፈጽሙ የምትችሉባቸውን ነገሮች ሁሉ ልነግራችሁ አልችልም፣ ምክንያቱም መቁጠር የማልችለው ብዙ መንገዶችና ዘዴዎች ስለሚኖሩ ነው። ነገር ግን ይህን ያህል ልነግራችሁ እችላለሁ። ራሳችሁን፣ ሐሳባችሁንና ቃላችሁን እናም ድርጊታችሁን የማታስተውሉና የእግዚአብሔርን ትእዛዝ የማትጠብቁ እናም የሚመጣውን ጌታችንን በተመለከተ የሰማችሁትን እስከ ሕይወት መጨረሻ በእምነት የማትቀጥሉ ከሆነ መጥፋት ይገባችኋል። እናም አሁን ሰው ሆይ አስታውስ፣ እናም አትጥፋ። የሄለማን ወንድ ልጆች በምንም አልተጠራጠሩም። በጀግንነት ተዋጉ እናም አሸናፊ ሆኑ፣ ምክንያቱም እናታቸው ቃል አምነው ነበረና። የምትናፍቅ እናት እምነት ኃይል እንረዳለን። እናቶች ዛሬ ለወንድ ልጆቻቸው ታላቅ ድጋፍ ይሰጣሉ። እኛ የክህነት ተሸካሚዎች ስንቀየር ወደ ወንድሞቻችን በመድረስ ለማጠንከር ላለን ኃላፊነት መልስ ለመስጠት በሙሉ ውሳኔ በማድረግ በዛ ድጋፍ ላይ መጨመር እንችላለን። እናም በመካከላችሁ አንዱ ሰው በመንፈሱ ጠንካራ ቢሆን በቅንነት እንዲታነጽ ደግሞም ጠንካራ ይሆን ዘንድ ከእሱ ጋር ደካማ የሆነውን ይውሰድ። ስለዚህ ከእናንተ ጋር በአነስተኛ ክህነት የተሾሙትን ውሰዱ፣ እናም ቀጠሮም ያድርጉ፣ እናም መንገድንም እንዲያዘጋጁላችሁ፣ እናም እናንተ ራሳችሁ ልታከናውኑት የምትችሉትን ቀጠሮ ያሟሉላችሁ ዘንድ ከፍተኛ ከፊታችሁ ስደዷቸው። እናንተ የአሮናዊ ክህነት ተሸካሚዎች፣ የክህነት መሪዎችና አባቶች ታምራት ለመስራት ትችላላችሁ። እናም የክህነት ተሸካሚዎች ከነዚህ ታማኝ ወንጌልን በሙሉ ልብነት ለመስበክ ጥሪ ከተቀበሉት ወጣት ወንዶች ጋር አብራችሁ ለመሆን ትችላላችሁ። ብዙ ከፍ ያደርጋችኋልና በታማኝነት እንዲቆዩ በቤተ መቅደስ እንዲያገቡ እና በተራም ሌሎችን ከፍ እንዲያደርጉና እንዲያዘጋጁ ያበረታታችኋል። የተሻለ ማስተማሪያዎችን ወይም የተሻለ የብዙሃን መተላለፊያዎችን ዘዴዎችን አይፈልግም። አሁን ካላችሁ ጥሪ በላይ ምንም አያስፈልግም። የክህነት መሐላ እና ቃል ኪዳን ኃይል ስልጣን እና መመሪያ ይሰጣቸዋል። በትምህርትና ቃል ኪዳኖች ክፍል 84 ውስጥ የሚገኘውን የክህነት መሐላና ቃል ኪዳን ወይም ወደ ቤት ስትሄዱ በጥንቃቄ እንድታጠኑት ጸሎቴ ነው። ሌሎችን ለፕሬዚደንት ቶማስ ኤስ ሞንሰን የክህነት ቁልፎች በሙሉ በምድር ላይ አሁን እንደያዙ እመሰክራለሁ። በህይወት አገልግሎታችሁ ሁሉ እንደ መልከ ጸደይ ክህነት ተሸካሚ ሌሎችን ከፍ የማድረግ ምሳሌ እንደነበሩ መሰክራሉ። እኔም ከፍ ስላደረጉኝና ሌሎችን እንዴት ከፍ እንዳደርግ ስላሳዩኝ የግል ምስጋና አለኝ። ኢየሱስ ክርስቶስ ነው። የቸም ቤተ ክርስቲያኑ እና መንግስቱ ናት። ይህም የኢየሱስ ክህነት ነው። ይህንንም ለራሴ በመንፈስ ቅዱስ ኃይል አውቃለሁ። በኢየሱስ ክርስቶስ ስም አሜን።
Brethren, we are grateful for your attendance. ወንድሞች በዚህ ምሽት በመገኘታችሁ አመስጋኝ ነኝ። በተመሳሳይ ላቀረቡልን አነሳሳሽ መዝሙር መከዘደክነት መዘምራንም እናመሰግናለን። ለዚህም ስርዓቶች ዝግጅት ላደረጉትም ምስጋና እናቀርባለን። ለዚህ ክፍል መዝጊያ ንግግር የሚያደርጉት ውዱ ነቢያችን ፕሬዚደንት ቶማስ ኤስ ሞንሰን ናቸው። የፕሬዚደንት ሞንሰን ንግግር ተከትሎ ይህንም ስብሰባ ለመዝጋት መዘምራኑ "You can make the path bright" የሚለውን ይዘምሩልናል። ከዛ ከሰባዎቹ ሽማግሌ ብሩስ ዲ ፖርተር መዝጊያውን ጸሎት ያቀርቡልናል።
Tonight, brethren, I pray for the God.
ወንድሞች በዚህ ምሽት መልእክቴ ከእናንተ ጋር ሳካፍል ለሰማይ አባታችን ምሕረት እጸልያለሁ። በ1833 ዓመተ ምሕረት ጌታ ለጤና አኗኗር እቅድ ለነቢዩ ጆሴፍ ስሚዝ ራእይ ገለጸለት። ያም እቅድ በትምህርትና ቃል ኪዳን ክፍል 89 ውስጥ ይገኛል። እናም የጥበብ ቃል ተብሎ ይታወቃል። ስለምንመገበው ምግብ ግልጽ የሆነ መመሪያ ይሰጣል። እናም ለሰውነታችን ጎጂ የሆነውን ንጥረ ነገሮችን እንዳንወስድም ይከለክላል። እነዛ ለጌታ ትእዛዝ ታዛዥ የሆኑትን ሁሉ በታማኝነት የጥበብ ቃልን የሚጠብቁ ለየት ያለ በረከት እንደሚኖራቸው ቃል አላቸው። ከነዚህም መካከል ጥሩ ጤናና ቀጣይነት ያለው የአካል ቅልጥፍና ናቸው። በቅርብ እነዚህን ቃላቶች የሚዘግብ ስለ አንድ አስደናቂ ሀተታ አንብቤ ነበር። አንድ የቤተ ክርስቲያን ታማኝ አባል ጆን ላርሰን በሁለተኛው የዓለም ጦርነት ጊዜ በአሜሪካ ካምበሪ መርከብ ላይ የባህር ጠበቂነት አገልግሎት ላይ ነበር። በፊሊፒንስ ውስጥ ጦርነት በነበረበት ጊዜ በመቅረብ ላይ ስላለ የቦምብ የባህር ኃይልና ተዋጊ አጥቂ አውሮፕላኖች ወሬ መጣ። አፋጣኝ የሆነ የጥሎ መውጣት ትእዛዝም ተሰጠ። ዮሴ ካብሪዮልም ሄዳ ስለነበረ ጆንና ጓደኞቹ ዕቃቸውን በፍጥነት በመሰብሰብ እየሄዱ ካሉት አንዱ መርከብ ይዘው ይሄዳሉ ብለው ተስፋ በማድረግ ወደ ባህሩ ዳርቻ ሄዱ። እንደ ዕድል ሆኖ አንድ እያረፈ ያለ ጀልባ በዕለቱ የመጨረሻ ተጓዥ ወደ ሆነው መርከብ ይዟቸው ሄደ። በዛ በሚሄደው መርከብ ላይ ያሉትን ወንዶች በተቻለ መጠን ቶሎ ለማውለቅ ለመሄድ በሚጥሩበት ጥረት በመርከብ ውጥረት ስላሉ የነበራቸው ጊዜ ለአራቱ ሰዎች ገመዱን የመወርወር ብቻ ነበር። ይዘውም ይወጣሉ ብለው ተስፋ አድርገው ነበርና ጆን ከባድ የሆነ የራዲዮ ጀርባው ላይ ጨፍሮ ነበር። ግልጽ ወደሆነው ባህር በሚመራው መርከብ ላይ 12 ሜትር ገደም ገመድ ጫፍ ላይ በመወዛወዝ ደረሰ። ከመለጠው እንደሚጠፋ በማወቅ አንድ እጅ በኋላ ሌላውን እጅ እያሳለፈ ራሱን ወደ ላይ ማውጣት ጀመረ። አንድ ሶስተኛውን ብቻ ከወጣ በኋላ እጆቹ በህመም ነደዱ። በጣም በመድከሙ የተነሳ መንጠላጠል ላይ እንደማይችል ተሰማው። ጥንካሬው የማለቅ ላይ ሆኖ በሰቀቆ ጣውን በማሰላሰል ጆን ትህትና ወደ እግዚአብሔር አለቀሰ። ሁልጊዜም የጥበብ ቃል እንደጠበቀ እና ሕይወቱ በንጹሕነት እንደኖረ እናም የተገባለትን ቃል ኪዳን አሁን በጣም እንደሚያስፈልገውም ነገረው። ጆን በኋላ ሲናገርም ጸሎቱን እንደጨረሰ ከፍተኛ ጥንካሬ ተሰማ። በድጋሜ መውጣቱን ቀጠለ። እንዲሁም በገመዱ ወደ ላይም በረረ። መርከቡ ጫፍ ላይ ሲደርስም አስተነፋፈሱ የተለመደ ነበር እና ምንም የሰራም አልመሰለም። በጥበብ ቃል ውስጥ ቃል የገቡትን ጭማሬ ጤናና የአክልት ብርታት በረከቶች የእርሱ ነበሩ። በዛ ጊዜ እና በሕይወቱ ሙሉ ለእርዳታ በጸለየው ጸሎት ስላደረገኛቸው መልስ ለእግዚአብሔር ምስጋና ሰጠ። ወንድሞች፣ በመለኮታዊ በተዘጋጀው ዕቅድ የጥበብ ቃሉት የተሰጡትን መርሆች በመከተል ለሰውነታችንና ለአእምሮአችን እናስብ። በልቤና በነፍሴ በሙሉ ይህንን ስናደርግ ድንቅ የሆኑት በረከቶች እንደሚጠብቁን እመሰክራለሁ። ይህም ይሆን ዘንድ የምጸልየው በጌታችንና በአዳኛችን በኢየሱስ ክርስቶስ ስም በጌታ ነው። አሜን።
Our Father in heaven.
የሰማይ አባታችን እግዚአብሔር ሆይ ስለመንፈስ ቅዱስ እና ስለጓደኝነት እና ስለመንፈስ ቅዱስ ስለተሰማን በዚህ ምሽት እናመሰግናለን። ስለ ነቢያት እናመሰግናለን። እንዲሁም ስለ ምንወዳቸው ቶማስስ መንሰን እናመሰግናለን። ስለ አማካሪዎችም እናመሰግናለን እና ለሌሎችም ወንድሞች ቤተክርስቲያናን ስለሚመሩት በዚህም በአጠቃላይና በአለም ስላሉት እና በሁሉም አጥቢያዎችና ካስማዎች ላሉት መሪዎች ሁሉ እናመሰግናለን። እግዚአብሔር ሆይ ስለተመለሰው ወንጌል እና ስለ ኢየሱስ ሜዝ እናመሰግናለን። እናም በትህትና ከዚህ በኋላስ በምንሄድበት ጊዜ በምንሄድበት ሁሉ በመንፈስ ቅዱስ እና በቁርጠኝነት ያንተን እቅድና ፍቃድ ለማድረግ በእምነት እንድንተጋ እንጠይቃለን። እግዚአብሔር ሆይ ወደ ቤተሰቦቻችን ስንመለስ ስለምንወዳቸው ልጆቻችንና ሚስቶቻችን ስንመለስ በፍቅርና በመገለጥ እንድንመለስ እንጠይቃለን። እናመሰግናለን። እግዚአብሔር ሆይ አባታችን ሆይ ስለ ኢየሱስ ክርስቶስና ስለ አዳኛችን እናመሰግናለን። እና የሱ መስካሪዎች ሆነን በሁሉም ጊዜ በሁሉም ቦታዎችና በሁሉም ነገሮች እንድንቆም እንጠይቃለን። እናም ስለ እነዚህ ብዙ በረከቶች እናመሰግናለን። እናም እነዚህም ነገሮች በትህትና በኢየሱስ ክርስቶስም እንሻለን። አሜን።